ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም፣ በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አላችሁ? ታህሳስ 3 ቀን 2011 ዓ.ም ተመረዘ ዝግጅታችን ተጀመረ። በዛሬው ዝግጅታችን ዜናዎች ይኖሩናል። ከዜናዎቹ በማስከተል የተመስገን ደሳለኝ የሆነውን የአብይ መንገድ የተሰኘ ጽሑፍ ወደ እናንተ እናደርሳለን። በመጨረሻም እንግዲህ ዛሬ ታህሳስ 3 ቀን ነው፣ አጼ ሚኒሊክ ከዚህ ዓለም በሞት የተለዩበት ዕለት ነው። የንጉሠ ነገሥቱን የአጼ ሚኒሊክን ረፍት አስመልክቶ ከተጻፈው ጽሑፍ ለመታሰቢያ ይሆን ዘንድ ወደ እናንተ እናደርሳለን። ፕሮግራሙን አዘጋጅ የማቀርብላችሁ መልካም ሞላ ነኝ። ከአማራ ድምጽ ራዲዮ እየተላለፈ ያለውን ፕሮግራም እያዳመጣችሁ ትገኛላችሁ። ወደ ዜናዎቻችን አለፍን። መልካም ቆይታ።
ከኦሮሚያ፣ ከጋምቤላ፣ ቤንሻንጉልና ሶማሌ ክልል የተፈናቀሉ ራያዎች ችግር ላይ መሆናቸው ተገለጸ። በዋልድባ ወርቅ እያመረቱ በነበሩ የአማራ ወጣቶች ላይ በተከፈተ ተኩስ የሰው ሕይወት አለፈ። የአማራ ተማሪዎች ማህበር በደብረ ታቦር ዩኒቨርሲቲ የማህበሩ አስተባባሪዎችን አስመረጠ። አማራ ኮሚቴና አርበኛ የሆነው የአቶ አስማረ እሸቱ ቤት ተፈተሸ። ወደ ዝርዝሮች እንለፍ። ከኦሮሚያ፣ ከጋምቤላ፣ ቤንሻንጉልና ሶማሌ ክልል የተፈናቀሉ ራያዎች ችግር ላይ መሆናቸው ተገለጸ። ከኦሮሚያ፣ ከጋምቤላ፣ ቤንሻንጉልና ሶማሌ የመሳሰሉት ክልሎች የተፈናቀሉ የራያ ቆቦ አካባቢ ተወላጆች ቁጥር ከ550 በላይ ደርሷል። እነዚህ ተፈናቃዮች ወደ ትውልድ አካባቢያቸው ከመጡ ወራቶች ቢደርሱም አሁን ያሉበት ሁኔታ አሳሳቢ መሆኑ ታወቀ። ተገቢውን ድጋፍ እንዳልተደረገላቸውና ለጤናና ምግብ ችግር መጋለጣቸው ታውቋል። ያገኘነው መረጃ እንደሚያሳየው እንደ ማረፊያ የተጠቀሙበት የ07 አባሪ የኢንቨስትመንት መሬት የነበረው ቦታ ላይ እንዲያርፉ መደረጉ ጊዜያዊ አማራጭ መፍትሄ ቢሆንም በአንድ ከቆርቆሮ በተሰራ አዳራሽ ታጭቀው የኖሩ በመሆናቸው በርካታ ሕፃናት በአንድ ትንሽ ፍራሽ ከአራት ሰው በላይ ተደራርበው እየተኙ መሆናቸው ለችግር እንዳጋለጣቸው ተናግረዋል። ይህ በመሆኑም የተፈናቃዮቹ ቤተሰቦች ለተለያዩ የጤና ችግሮች ተዳርገዋል። ከዚሁ ጋር በተያያዘ የነጻ ሕክምና በተለያዩ ቢሮክራሲዎች ማግኘት እንዳልቻሉም ተፈናቃዮች ተናግረዋል። እስካሁን ከወሎ ዩኒቨርሲቲ፣ ከሃይማኖት ተቋማት፣ የራያ ቆቦ ወጣቶች እንዲሁም ከተለያዩ የአካባቢው ነዋሪዎች ከተደረገው መጠነኛ ድጋፍ ውጭ ድጋፍ አልተደረገልንም ብለዋል። ከእኛ መካከል መስራት የሚችሉት የቀን ስራ እየሰሩ የሚያመጡልንን ትንሽ ገቢ በጋራ እየተካፈል መኖር ከባድ ሆኖብናል ሲሉ ተናግረዋል። እነዚህ ተፈናቃዮች ከክልሉ መንግስት ጋር ኮሚቴ አዋቅረው ችግራቸውን በዘላቂነት እንዲፈታ ጠይቀው ጥሩ ምላሽ ቢሰጣቸውም አሁን ላለባቸው ችግር መፍትሄ ሊሆን እንዳልቻለና በተስፋ እንደቀሩ ገልጸዋል። የክልሉ መንግስት በሶስት ወር አንዴ 15 ኪሎ ግራም ስንዴ ከመስጠት ባለፈ ተገቢ እርዳታ ያላገኙ ሲሆን ለወገን ደራሽ ወገን ነውና የራያ ተወላጆችም ይሁን ማንኛውም ኢትዮጵያዊ እጁን ቢዘረጋ ሲሉ የተፈናቃይ ኮሚቴዎች የእርዳታ ጥሪ አስተላልፈዋል። በዋልድባ ወርቅ እያመረቱ በነበሩ የአማራ ወጣቶች ላይ በተከፈተ ተኩስ የሰው ሕይወት አለፈ። በዋልድባ ገዳም አካባቢ ባህላዊ ወርቅ ማምረት ላይ በተሰማሩ በርካታ የአማራ ወጣቶች ላይ ህወሓት በታጠቁ ወታደሮቹ ድንገተኛ ጥቃት በመክፈቱ አንድ ሰው ማቁሰሉን፣ አንድ ክላሽ መውሰዱን፣ ንብረት መዝረፉን፣ ማሳደዱንና የተወሰኑ ሰዎችን በቁጥጥር ስር መዋሉ ተነገረ። በዋልድባ ገዳም ልዩ ስሙ ይላ ጸጋይ በሚባል በወርቅ ጭረሽ ቁፋሮ ተግባር ላይ ተሰማርተው ይሰሩ የነበሩ የአማራ ብሔር ተወላጆች በግፍ በትግራይ ክልል የጸጥታ ኃይሎች ተፈናቅለዋል። የደባርቅ ከተማ ህዝብ ግንኙነትም ዘገባውን አረጋግጧል። የአማራ ተማሪዎች ማህበር በደብረ ታቦር ዩኒቨርሲቲ የማህበሩ አስተባባሪዎችን አስመረጠ። እሁድ ህዳር 30 2011 ዓ.ም ምረት የደብረታቦር አተማ ቅርንጫፍ በይፋ የተዋቀረ ሲሆን በጊዜያዊነት ስራ አስፈጻሚዎችን መርጧል። የአማራ ተማሪዎች ማህበር በጥቂት ወራት ውስጥ ከሁሉም የሀገሪቱ ዩኒቨርሲቲ ተውጣጡ የአማራ ተማሪ ተወካዮችን ይዞ ጠቅላላ ጉባኤ ለማካሄድ ዝግጅት ላይ መሆኑ ታውቋል። ያልተዋቀሩ ግቢዎች በጊዜያዊነት ወክለው የላኳቸው ልጆች በማጠናከር በፍጥነት እንዲደራጁ ማህበሩ አሳስቧል። በደብረ ታቦር ዩኒቨርሲቲ ተመረጡት አብርሃም መብራቴ ሰብሳቢ፣ ይርጋ ታሪኩ የአባላት ጉዳዮች ዘርፍ ኃላፊና ምክትል ሰብሳቢ፣ ቴዎድሮስ ሙላቱ ባህልና ስነ ጥበብ ኃላፊ፣ ያሬድ አለባቸው የሰብአዊና ዲሞክራሲ መብቶች ስልጠና ማስተባበሪያ ኃላፊ፣ ዘየነው ዓለሙ ስርዓተ ትምህርት ጉዳዮች ማስተባበሪያ ዘርፍ ኃላፊ፣ ጸዳል ካሳውን ማስተዋቂያ ዘርፍ ኃላፊ፣ ጓዴ አንዱ ዓለም በጎ አድራጊ፣ ሀብታሙ አንሙት ገንዘብ ያዥ በመሆን ተመርጠዋል። የአማራ ድምፅ ራዲዮ ባልደረባ የሆኑት ጋዜጠኛ ደምስ የአማራ ድምፅ ራዲዮን ለማጠናከር እየሰሩ መሆናቸውን ተናገሩ። ከአንድ ሳምንት በፊት ከአሜሪካ ሀገር ወደ ኢትዮጵያ የመጡት የአማራ ድምፅ ራዲዮ ዋና አዘጋጅ አቶ ደምስ በለጠ በሚዲያና ኮሚኒኬሽን ስራ የረጅም ጊዜ ተሞክሮ አላቸው። እውቁ ጋዜጠኛ ደምስ በለጠ በደርግ ዘመን ገና በ19 ዓመታቸው ነበር ለትምህርት ጉዳይ ወደ ራሻ ያቀኑት። የጋዜጠኛ ትምህርታቸውን ካጠናቀቁ በኋላ ወደ አገር ቤት ተመልሰው ለወራት ያህል ቢቆዩም እንደገና ወደ ሩሲያ በመሄድ በሚዲያ ስራ ተሰማርተው ቆይተዋል። በ1997 ዓ.ም ከነበረው ምርጫ ጋር ተያይዞም ወደ አሜሪካ ሀገር አቅንተው በግላቸው ንጋት ሬዲዮን በማቋቋም ሲሰሩ ቆይተዋል። በመቀጠልም ከተቋቋመ ከሁለት ዓመት በላይ በሆነው በአማራ ድምፅ ራዲዮ አድራ በዋና አዘጋጅነት እየሰሩ ይገኛሉ። ከ30 ዓመታት የስደት ቆይታ በኋላ ወደ ኢትዮጵያ የገቡት ጋዜጠኛ ደምስ በለጠ ወደ አገር ቤት ሲገቡ ሀዘንና ደስታ የተደበላለቀበት ስሜት እንደተሰማቸው ገልጸዋል። ከስደት ሲመለሱም 3 ወንድሞቻቸውን በሞት ምክንያት ያጡ ሲሆን ከ94 ዓመት የእድሜ ባለጸጋ እናታቸው ጋር በሰላም መገናኘታቸውን ተናግረዋል። ወደ ሀገር ቤት የተመለሱበት ምክንያት ሲገልጹም በዋና አዘጋጅነት እየሰሩበት ካለው የአማራ ድምፅ ራዲዮ አድራ ጋር አብረው የሚሰሩ የተለያዩ የዘርፉ ባለሙያዎችን አሰባስበው ምክክር ለማድረግና ህጋዊ እውቅና እንዲያገኙ በማድረግ ተንቀሳቅሰው እንዲሰሩ ምቹ ሁኔታዎችን ለመፍጠር መሆኑን ገልጸዋል። እየሰሩበት ያለው የአማራ ድምፅ ራዲዮ ከሁለት ዓመት በፊት በሞረሾ ገኔ የአማራ ድርጅት የተቋቋመ ሲሆን በቦርድ የሚተዳደር ነፃ ሚዲያ መሆኑን ተናግረዋል። በበላይነት በሚያስተዳድረው ቦርድ በተሰጠው አቅጣጫ መሰረት የአማራ ድምፅ ራዲዮ ዋነኛ ዓላማ የአማራ ህዝብ በአንድ ጥላ ስር እንዲሰባሰብ ለማድረግ እየሰራ የሚገኝ ሲሆን በሾርት ዌቭ ራዲዮ በስልክ ለሚያዳምጡ በቴስላቭ እንዲሁም በዩቲዩብ ወቅታዊ መረጃዎችን እያሰራጨ እንደሆነ ገልጸዋል። የአጭር ጊዜ እቅዳቸው የተሻለ ሬዲዮ ዝግጅት እንዲሰራጭ በማድረግ ወቅታዊ መረጃዎችን ለአድማጮች ማድረስ ሲሆን የረዥም ጊዜ እቅዳቸው ደግሞ ስርጭቱን ወደ ቴሌቪዥን ማሳደግ መሆኑን አሳውቀዋል። አማራ የጀመረውን የህልውና ትግል በተመለከተም እንዴት እንደሚያዩ ተጠይቀው ሲመልሱ የአማራ ህዝብ ያለው አማራጭ አንድና አንድ ብቻ ነው። በማንኛውም መንገድ ትግሉን የአማራ ህዝብ ወደ አንድነት የሚያመጣ መሆን አለበት በማለት አስተያየት ሰጠዋል። በአማራው ትግል ውስጥ ለገንዘብ፣ ለዝና፣ ለውቅናና ለራሳቸው ጥቅም የሚሄዱ ሰዎች እስካሉ ድረስ ትግሉ መስመር ይይዛል ብለው እንደማያስቡም ተናግረዋል። በተጨማሪም ትግሉን ተቋማዊ ከማድረግ ይልቅ የግለሰብ ስብዕና ግንባታ ጋር ካተኮረ የአማራው ትግል ረዥም ጊዜ ሊጠይቀው እንደሚችል በመጠቆም አማራም ሆነ ለአማራ ህዝብ መብት ጥቅምና ፍላጎት መከበር የሚታገሉ የተለያዩ ድርጅቶች፣ ማህበራትና ግለሰቦች በአንድ ልብ አእምሮና መስመር ተቀራርበው በመስራት የድርሻቸውን እንዲያበረክቱ ወገናዊ ጥሪ አስተላልፈዋል። በአርማጮ ሰፈር አካባቢ የአማራ ኮሚቴና አርበኛ የሆነው የአቶ አስማረ ሽቱ ቤት ተፈተሸ። በምዕራብ ጎንደር ዞን ገንዳ ውሃ ከተማ ቀበሌ 01 አርማጮ ሰፈር አካባቢ የአማራ ኮሚቴና አርበኛ የሆነው የአቶ አስማረ ሽቱ ቤት ታህሳስ 2 ቀን 2011 ዓ.ም ማለዳ ላይ በመከላከያና ፌዴራል ፖሊስ ድንገተኛ አፈናና ፍተሻ ተደረገበት። ይህን የስምሪት ትዕዛዝ የሰጠው ካሁን ቀደም ሲያሳድዳቸው የነበረው ከህዋትና ህዋት በቅማንት ስም ካቋቋሙ ኮሚቴ ጋር በጥቅም ንክኪ እንዳለው የተነገረለት የገንዳ ውሃ ፖሊስ ኢንስፔክተር አሊ ገበዮ መሆኑ ተጋልጧል። ከበባ ተደርጎበት ያደረው ቤቱ ንጋት ላይ ሚስቱ የቤቷን በር ከፍታ ስትወጣ ከአስር ያላነሱ የጸጥታ አካላት ወደ ቤት ዘልቀው በመግባት አስማረሸቱን እንደፈለጉ በመግለጽ መበርበራቸውንና በቤተሰቦቹ ላይ እንግልት እንደተፈጸመባቸውና ከ100,000 ብር በላይ እንደወሰዱበት አርበኛ አስማረሸቱ ተናግሯል። አርበኛ አስማረሸቱ በአማራ ህዝብ ላይ እየደረሰ ያለውን ጥቃት በመወገዝ ከማንነት ጋር በተያያዘ በ2008 ዓ.ም ከእነ አርበኛ ላመነው ታከለ ጋር ወደ ጫካ ወጥቶ ለሁለት ዓመታት ያህል የቆየ መሆኑ ይታወቃል። በመጨረሻም በተደረገው ድርድር ምህረት ተሰጧቸው ከእነ አርበኛ ላመነው ታከለ ጋር በሰላም ለመታገል ወስነው ወደ ገንደ ውሃ መመለሳቸው አይዘነጋም። ይሁን እንጂ ምህረት ከገባ ከአራት ወር ረፍት በኋላ ታህሳስ 27 ቀን 2010 ዓ.ም ታስሮ በጭልጋ ማረሚያ ቤት ለአንድ ዓመት ገደማ ከቆየ በኋላ ጥቅምት 6 ቀን 2011 ዓ.ም ተፈቶ ወደ ቤተሰቡ ተቀላቅሎ ነበር። 13 ዓመት በእጁ የቆየችውን አንድ እግር ክላሽ በእነ ኢንስፔክተር አሊ ገበዮ ትዕዛዝ እንደተወሰደበት ተናግሯል። በተመሳሳይ በገንዳ ውሃ ከተማ 01 ቀበሌ አርማጮ ሰፈር የሚገኘው የአርበኛው ላመነ ታከለ ቤትም በቅርብ ርቀት ከፍተኛ ክትትል እየተደረገበት መሆኑ ተነግሯል። በቅማንት ስም ህወሓት አደራጅቶ ከባድ መሳሪያ ያስታጠቃቸው ሬንጀር ለባሾች ይዘውት የነበረውን 11 ምሽግ የአማራ ገበሬ ጦር 30 ደቂቃ በማይሞላ የተኩስ ልውውጥ ዛሬ ሌሊት አስለቅቆ ቦታውን የተቆጣጠራቸው መሆኑ ተረጋግጧል። በእነ ኢንስፔክተር አሊ ትዕዛዝ ስምሪትና ጥቆማ እንደተሰጠው የተገለጸው የመከላከያና የፌዴራል ፖሊስ ምንም እንኳን በእነ አርበኛ አስማረሸቱ ቤት ፍተሻ እንዲሁም በእነ ላመነው ታከለ ቤት ከበባ ቢያደርግም ሁለቱም እንዳልተያዙ ማወቅ ተችሏል። በርካታ የልዩ ኃይል፣ የክልል ፖሊስ አባላት፣ የአማራ ገበሬዎችና ሌሎችም በየቦታው አማራን ለማጎሳቆል አንገት ለማስደፋትና ለማጥፋት እኩይ ሴራ ጠንስሰው ህወሓት በቅማንት ስም ካደራጃቸው ታጣቂዎች ጋር በመሆን በከባድ የቡድን መሳሪያና የምክር ቤት ጥቃት እየተሰነዘረባቸው ያለውን ጦርነት ለመመከት እየተዋደቁ ባለበት በአሁኑ ጊዜ ተሰሚነትና ተፈሪነት ያላቸውን የአማራ ልጆች እያሳደዱ ለመግደል፣ ለማሰርና በኢኮኖሚ ለማድቀቅ የሚደረገው እርምጃ ሊታሰብበት እንደሚገባ ተገልጿል። ሚስጥሩ ሲሳይ እንዳልተፈታ ተገለጸ። በቴፒ ከተማ ነዋሪ የሆነውና ባለፈው ወጣቶችን በአመጽና ሁከት አነሳስተሃል በሚል ለእስራት ተዳርጎ የነበረው ሚስጥሩ ሲሳይ በድጋሚ ከታሰረ በኋላ እንዳልተፈታ ተገለጸ። ከእስር ከተፈታ በኋላ ወደ አዲስ አበባ መጥቶ የነበረ ሲሆን ወደሚኖርባት ቴፒ ከተማ እየተጓዘ ሳለ ጅማ ከተማ ላይ ካረፈበት ሆቴል በደቡብ ልዩ ኃይል ፖሊስ ታፍኖ ተወስዷል። ከዚያን ጊዜ ጀምሮ በማሻ ማረፊያ ቤት ታስሮ ይገኛል። በልዩ ፖሊስ አባላት በደረሰበት ተደጋጋሚ ድብደባ ምክንያት አንድ ኩላሊቱ ከጥቅም ውጭ መሆኑ ተገልጿል። እዚሁ ትበሰብሳታለህ፣ ምንም አታመጣም እያሉ እስካሁን ድረስ ያለምንም የክስ ማስረጃ በእስርና በድብደባ እያሰቃዩት እንደሚገኙ የደረሰን መረጃ ያሳያል። በህገ ወጥ መንገድ ሲንቀሳቀስ የነበረ ናፍታ በቁጥጥር ስር መዋሉ ተገለጸ። በገቢዎች ሚኒስቴር የጉምሩክ ኮሚሽን የጅግጅጋ ጉምሩክ ቅርንጫፍ ጽህፈት ቤት የህግ ተገዥነት ምክትል ስራ አስኪያጅ አቶ አህመድ መሐመድ እንዳስታወቁት በህገ ወጥ መንገድ ናፍታ ጭነው ሲንቀሳቀሱ የነበሩ ተሽከርካሪዎች በሶማሌ ክልል በቁጥጥር ስር ውለዋል። ነዳጅ ጭነው ሲጓዙ የነበሩ መኪናዎች አሽከርካሪዎችም በቁጥጥር ስር መዋላቸውን አቶ አህመድ አስታውቀዋል። ከቅርብ ጊዜ ወዲህ የነዳጅ ፍላጎትና አቅርቦት ካለመመጣጠን ጋር በተያያዘ የነዳጅ ማደያዎች ረጃጅም ሰልፎችን መመልከት እየተለመደ መጥቷል። ለዚህም በምክንያትነት ከሚጠቀሱት ውስጥ ህገወጥ የነዳጅ ንግድ አንዱ ሲሆን ተገቢ ያልሆነ ውድድርና የአቅርቦት ምቹ አለመሆን የዘርፉ ችግሮች መሆናቸው ተጠቅሷል። ከደብረ ማርቆስ 1 ቢሊዮን ብር በላይ ያለ ጨረታ 21 ሎችን ከሚቴ ጋር በመዋዋል ወንጀል የተጠረጠሩት ግለሰብ ፍርድ ቤት ቀረቡ። አኖና ቴክኖ ኃላፊነቱ የተወሰነ የግል ማህበር ባለቤት አቶ አክሊሉ ግርማይ ከሚቴ ከፍተኛ ኃላፊዎች ጋር በመመሳጠር ከ1 ቢሊዮን ብር በላይ ያለ ጨረታ 21 ሎችን ከሚቴ ጋር በመዋዋል ወንጀል ተጠርጥረው ዛሬ ፍርድ ቤት ቀረቡ። ግለሰቡ በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት የቀረቡ ሲሆን የሀገር ውስጥ ገቢን አሳውቆ ባለመክፈል መጠርጠራቸውን መርማሪ ፖሊስ ለችሎቱ አሳውቋል። መርማሪ ፖሊስ ተጠርጣሪው በ2006 በ2007 እና በ2008 ዓመተ ምህረት ከሚቴ ጋር የተዋዋሉባቸውን 3 ውሎች ማግኘቱን ለፍርድ ቤቱ አስረድቷል። ግለሰቡ ለሚቴክ ምርመራና ልማት ማዕከል ለዲዛይንና ቢሮ ማሳመር ስራዎች እንዲሁም የካፌና ሬስቶራንት ማስተካከል ስራ በአጠቃላይ 9,315,403 ብር ከ97 ሳንቲም መዋዋላቸው ነው ፖሊስ ለችሎቱ ያስረዳው። ከዚህም ውስጥ በ2006 በ2007 እና በ2008 ዓመተ ምህረቶች በሶስት ውሎች 9,315,403 ብር ተዋውለው 7,510,294 ብር ከ48 ሳንቲም እንደተከፈላቸው ጠቅሶ ይህን ገቢ ለመንግስት አለማሳወቃቸውና ግብር አለመክፈላቸውም ተገልጿል። ተጠርጣሪው አቶ አክሊሉ በበኩላቸው ሚቴክ በወቅቱ ከ2002 ዓመተ ምህረት ጀምሮ ጨረታ እንደማያወጣ ጠቁመው ተወዳድረው ስራውን መስራታቸውንና ቀሪ ክፍያም ከሚቴክ እንዳልተከፈላቸው ገልጸዋል። ተጠርጣሪው ተበዳይን እንጂ ሚቴክ አይደለም በማለት የሀገር ውስጥ ገቢ ያልከፈልኩትም ግማሽ ክፍያውን ከሚቴክ በኩል ስላልተከፈላቸው መሆኑን ተናግረዋል። የሀገር ውስጥ ገቢያቸውን ግብር ለመክፈልም 30 ዓመት የተቀመጠ መኖሪያ ቤታቸውን ለመሸጥ ያደረጉት ሙከራም ቤቱ ላይ ማገጃ በመውጣቱ ምክንያት አለመክፈላቸውን አስረድተዋል። አሁን ላይ ክፍያውን መክፈል ይችላሉ በማለትም የዋስትና መብታቸው እንዲከበርላቸው ጠይቀዋል። ፖሊስ በበኩሉ ግለሰቡ ዜግነታቸው አሜሪካዊ በመሆኑ ሊሰወሩ ይችላሉ በሚል ዋስትናውን ተቃውሟል። ቀሪ 18 ውሎቹን በተመለከተ ማስረጃ ለመሰብሰብና የምስክር ቃል ለመቀበል ፖሊስ ተጨማሪ ምርመራ ጊዜ ጠይቋል። ግራ ቀኙን ያዳመጠው ችሎቱም ምርመራውን አጠናቆ እንዲቀርብ 10 ቀን በመፍቀዱ ለታህሳስ 11 ቀን 2011 ዓ.ም ምረት ተለዋጭ ቀጠሮ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ወንጀል የተጠረጠሩት አቶ ማአሾ ኪዳኔና አቶ ሀዱሽ ካሳ ፍርድ ቤት ቀረቡ። የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራሮች የነበሩት አቶ ማአሾ ኪዳኔና አቶ ሀዱሽ ካሳ ትናንት በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት ቀርበዋል። በፍርድ ቤቱ በብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራር ናቸው የተባሉት አቶ ማአሾ ኪዳኔና አቶ ሀዱሽ ካሳ ጠበቃ ለማቆም አቅም የለንም ማለታቸውን ተከትሎ መንግስት ጠበቃ እንዲያቆምላቸው በመሐላ አረጋግጠዋል። መርማሪ ፖሊስ አንደኛ ተጠርጣሪ አቶ ማአሾ ኪዳኔ ከኦነግ ኦብነግና ግንቦት ሰባት ጋር ግንኙነት አላቸው ተብለው የተጠረጠሩትን ግለሰቦች ከአቶ አሰፋ ጋር ተመሳጥረው ያላግባብ በማሰርና በመደብደብ ኢሰባዊ ድርጊት በመፈጸም የሰባዊ መብት ጥሰት በማድረስና ያላግባብ 3 መኖሪያ ቤቶችን በማፍራት እንደጠረጠራቸው ገልጿል። ተጠርጣሪው አቶ ማአሾ በበኩላቸው በፖለቲካዊ ውሳኔ ብቻ መታሰራቸውን ጠቁመው ከዚህ በፊት በታታሪነት የተሸለሙና አሁን በቱርክ ኢስታንቡል በዲፕሎማትነት መሾማቸውን በማንሳት ያሰሩትም ሆነ የበደሉት እንደሌለ አስረድተዋል። ሁለተኛ ተጠርጣሪ አቶ ሀዱሽ ካሳ ላይ በተመሳሳይ ፖሊስ ያላግባብ ዜጎችን በማሰር በመደብደብና ተገቢ ያልሆነ ሀብት በቤተሰቦቻቸው ውክልና በመስጠት አካብተዋል ብሎ መጠርጠሩን ለችሎቱ አብራርቷል። አንደኛ ተጠርጣሪ አቶ ማአሾ እኔ በዳይሬክተርነት ደረጃ ስራዎችን በማስተባበር የኦፕሬሽን ዘርፍ ሰራተኛ ኃላፊ እንጂ አሳሪ አይደለሁም ብለዋል። ሁለተኛ ተጠርጣሪ አቶ ሀዱሽ ካሳ በበኩላቸው እኔ ኃላፊነቴ የጽዳት ተሽከርካሪና የአትክልት ስራ ቁጥጥር እንጂ የማሰርም ሆነ የማሰቃየት ኃላፊነት የለኝም፣ ይህ እኔን ለማጥቃት ያለመ ነው ብለዋል ለችሎቱ። ከዚህ ባለፈም ልጆቻቸው በአንድ ኮንዶሚኒየም እንደሚያድጉ ጠቅሰው 10 ሺህ ብር በብርበራ ተወስዶብኛል አቅም የለኝም ዋስትና ይፈቀድልኝ ሲሉ ጠይቀዋል። ሁለተኛ ተጠርጣሪ በ29 አመሻሽ ላይ በብሔራዊ መረጃና ደህንነት ቢሮ በስራ ላይ ሆኖ መያዛቸውን የገለጹ ሲሆን ሁለቱም ተጠርጣሪዎች ደሞዛችን ለልጆቻችን ቢከፈልልን ሲሉን ጠይቀዋል ችሎቱን። ፖሊስ በበኩሉ አንደኛ ተጠርጣሪ አቶ ማሾ ላነሱት ትግሬ በመሆኑ የባሉት ጉዳይ እኛ ትግሬ በመሆናችን ሳይሆን ህገ መንግስቱን ለማስከበር በሰውና በሰነድ ማስረጃ ማያዛችንን ፍርድ ቤቱ ይመዝግብልን እኛ ህግ አስከባሪ እንጂ የፖለቲካ አስፈጻሚ አይደለንም ሲሉ ምላሽ ሰጥቷል። አቶ ማሾ ኃላፊነት የለኝም ያሉት አሰት ነው ያለው ፖሊስ ግለሰቡ የብሔራዊ መረጃና ደህንነት ልዩ ጽፈት ቤት ዳይሬክተር እንደነበሩ ጠቅሶ ሁለተኛ ተጠርጣሪ አቶ ሀዱሽ ካሳን በተመለከተ ፖሊስ የሥራ ኃላፊነታቸውን በተመለከተ በቀጣይ ማስረጃ እናቀርባለን ብሏል። ጉዳዩን የተከታተለው ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ተጠርጣሪዎቹ ያነሱት የደሞዝ ጥያቄ ለፖሊስ በማመልከቻ እንዲያቀርቡ ማዟል። የዛሬው ዜናዎቻችን እነዚህ ናቸው።
ፋኖ 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 ረፋኖ ፋኖ ተኩሶ ሲነጉድ ይፈሪ ልንደኛ ለፍቴ ጋዳይ ፋኖ እንደመካኛ እረተው በሉት ያምበሉ ሰጠው ለነፋስ አንጎሎንጎሎ አንጎሎንጎሎ እንደ ቁላውፍ እንደ ግሪሳ እንዳውፍ እንደ ግሪሳ ያረፈው ልቤ ደሞ ተነሳ ደሞ ተነሳ ፋኖ 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 ግራር ተልጦ ደማይላት ውሩታሽል እንደውሃት ፋኖ ፋኖ ሐረርለው ጋሬ ምን ያህል ይደጋ ተዝባር ሽንክሲ እንባይ ይመጣ ለሚያለው ጫካ ለሚያለው ድር ሲነጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን ባልንጀራ ልባይ ታመነ ፋኖ 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 አገሩ ገባ ሳይሰናበት ያጀግና ወታደር ሰው ማረገ ፋኖ 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 ይበላው በርጨቃ ልኳንዳው ምን ሆኖ የልብ አስታማሚ ናፋኖ ኦሆ ተው ሳቡ መሸብ ይጁ ቢራራት ግብራልብ ፋኖ ፋኖ የወንድ ልጅናት ታጠቂ በግመድ ወንድ ልጅናት ታጠቂ በግመድ ልሽና ሞራ እንጂ አይቀብረውም ዘመድ ፋኖ 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 ከባልንጀራው ማቴ ተለየ ከባንጀራ ማተተልይ እንዳትቢያ ኩኩ ሲነጋታይ ሲነጋታይ ፋኑ ፋኑ ረተውበሉት ረተውበሉት ያም ባለብሎ ሰጠው ለነፋስ አንጓሎ 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 ፋኑ 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 አለች ስንናርጋትና ስንናርጋትና እንዳል ብዙ መጣ ማለቷ ቀረና ማለቷ ቀረና ፋኑ 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 የምርተ ኳሹን እኛ ስናውቀው ዝናር በቅፌን ማንደባለቀው ማንደባለቀው ፋኑ 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 ወዘት በልቤ እንደ ጀበና እንደ ጀበና አልወጣልሽም የጦር ባፈና የጦር ባፈና የጦር ባፈና የጦር ባፈና
የአብይ መንገድ ጻፊው ተመስገን ደሳለኝ ፍትህ መጽሔት በታሪክ ከተከሰቱ ጨካኝ መሪዎች መሃል የሚመደቡት ኡጋንዳዊው ኢዲ አሚን ዳዳ ቤተ መንግስት በገቡበት ሰሞን የነበራቸውን ቅቡልነት መምህርና ጋዜጠኛው ሪቻርድ ዳውን አፍሪካ አልተርድ ስቴትስ ኦርዲናሪ ሚራክልስ በተሰኘው መጽሐፍ ሁነቱን እንዲያብራራዋል። ኢዲ አሚን ስልጣን መያዛቸውን በህዝብ ዘንድ መነቃቃትን ፈጥሮ መጪውን ጊዜ ብሩህ አስመሰለው። እርሳቸውም በመላ ሀገሪቱ እየዞሩ አማላይ ንግግሮችን አጅጎደጎዱ። አረጋውያንና ባህላዊ ሴቶች እንዲከበሩ ቀሰቀሱ። የሀገርን ፍቅር አብዝተው ሰበኩ። በይበልጥ ህዝባቸውን ለማስደሰት በተሰናባቹ ፕሬዝዳንት ሚልቶን ኦቦቴ ዘመን በተሰደደበት እንግሊዝ ሀገር ህይወቱ ያለፈውንና ለንደን የተቀበረውን ፖለቲከኛ ፍሬደሪክ ሙታሴን ቤቱ እንደሚያመጡ በአደባባይ ቃል ገቡ። ዶዶን ህዝባቸው ጎዳና ላይ ወጦ በታላላቅ ሰልፎች ምስጋና ያቀረበላቸውን ኢዲ አሚን ግዙፎቹን ሚዲያዎቹን ጭምር እንደወደሳቸው በዘገባው አካቷል። ታዋቂው ፋይናንሻል ታይምስ ጋዜጣ የሳምንቱ ምርጡ ሰው ሲላቸው፣ ዴይሊ ቴሌግራፍ ደግሞ ከሌሎች የአፍሪካ ማሪዎች በተለየ ሁኔታን ቆለባብሷቸዋል። አፍሪካዊ ሁሉ ለርካታ ቅርብ የሆነ ይመስል በትንሽ ነገር ይፈነጥዛል። ከታሪክ ያወቀው እንኳን የሆነበትን ረስቶ ዘመን ካገነነው ገዥ ጋር ታንጎ ይደንሳል። ኡጋንዳ የሆነው ሚያ ነበር። ጥያቄ 1. ኢዲ አሚን እንዲህ አይነት ድጋፍ ለሰጣቸው ህዝብ ምን አይነት ስራ ተከሉለት? አብዛኛውን የሰራዊቱን አዛዦች አስወግደው በራሳቸው ጎሳ ተወላጆች ለመተካትም ሆነ የመንግስት ቢሮዎችን በተመሳሳይ መንገድ ለመጠቅለል ከወራት የዘለለ ቆይታ አላስፈለጋቸውም። በዘረጉት መዋቅርም ከቀድሞ የከፋ ዘረኝነት የተጫነው አስተዳደር አንብረዋል። የሰውየውን ጠርዝ የረገጠ ጭካኔና ያደርሱት የነበረውን ስቅየት በብዙሃን ሮሮ የወደቀውን የቀድሞ ስርዓት እስከ ማስመኘት ደረሰ። ከ9 ዓመት በኋላም በለውጥ አራማጅነት የተደነቁት ኢዲ አሚን ከመንበሩም ከሀገሩም ተባረው ሊቢያ ሲገቡ ሚልተን ኦቦቴ ዳግም እንደገና ወደ ስልጣን ተመልሰዋል። ከአራት አስርታት በላይ መከራ ባዘነበው የቀዳማዊ ኃይለ ሥላሴ አገዛዝ የተተካው ደርግ የታሪክ ምዕራፉን የቀየሩ ታላላቅ እርምጃዎችን ወስዷል። ዘውዳዊውን ስርዓት አፍርሷል። መሬት ላራሹን አውጇል። በጥቂት ከበርቴዎች የተያዙ የንግድ ተቋማትንና ንብረቶችን የመንግስት አድርጓል። ትርፍ ያላቸውን የከተማ መኖሪያ ቤቶች ወርሶ ለሌላቸው አከፋፍሏል። መሃይምነትን ለማጥፋት የእድገት በህብረት የእውቀትና የስራ ዘመቻን አውጇል። በመጀመሪያው ዙር ለመሳተፍ ከዩኒቨርሲቲ ከሁለተኛና አንደኛ ደረጃ ትምህርት ቤቶች የተሰባሰቡ ከ300ሺ የሚልቁ ዘማቾችን ለመሸኘት በተዘጋጀው የጃን ሜዳ ሰልፍ የለውጡ መሪ ተደርገው የተወሰዱት ኮሎኔል መንግስቱ ኃይለ ማርያም ቦታው ላይ ሲደርሱ በደስታ የተሞሉ ሰልፈኞች መሬት ባራደ ህብረት ድምጽ ቪቫ መንጌ ያሉ አወድሰዋቸዋል። በሲቃ ተውጣው አድንቀዋቸዋል። የመንግስት ሚዲያዎችም እንደ ተጠበቀው በወደቀው ስርዓት ይረባረቡ ዘንድ አቅጣጫ ተሰጥቷቸዋል። አዲስ ዘመን ጋዜጣ የአብዮታውያኑ መድረክ በሚል ስያሜ በከፈተው አምድ ፖለቲከኛውና ምሁራኑ ሐሳቡን ያለ ገደብ እንዲገልጽ ተፈቅዷል። ሀገሪቱ ተስፋና ደስታ ያረበበባት መስላለች። ከደርጉ ጎን መቆም በአርበኝነት ተተርጉሟል። ይሳዊ ድጋፍ በጉምቶቹ ሊቃን ሳይቀር ተቀንቅኗል። ሽግግር መንግስት፣ ምርጫ፣ የተቋማት ግንባታ የሚሉ ድምጾች ቤተ አምልኮ እንደገባውሻ ግራ ቀኝ ተካልበዋል። ጥያቄ 2 መንግስቱ ኃይለ ማርያምና ጓደኞቻቸው ወዶና አክብሮ ለተቀበላቸው ህዝብ ምን አይነት ስርዓት አነበሩለት? ምህላና ትጥቅ ትግል ተጋግዘው የደርጉን ስርዓት አፈረሱት። በየርተኝነት በነደው የገበሬ ጦር የተመሩት ወጣት ታጋዮች በግራጃቸው አልባንያንን በቀኝ እጃቸው አሜሪካን ጨብጠው 4 ኪሎ ገቡ። እንደ ጊዜው ማደር ያስፈልጋቸው በረሃኞቹ አልባንያን ወደ ውድ ቤታሪክ መዝገብ ከተው በቀኛቸው መቆመር ያዙ። የመደራጀት መብት በይፋ ተረጋገጠ። ሐሳብን በነጻ የመግለጽ ሙዚየ መላጥ ያህል ቀለለ። ሴቶች በከፍተኛ ኃላፊነት ተሾሙ። በእስር ቤት የተሰቃዩ እንደ ወይዘሮ ታደለች ኃይለ ሚካኤል ያሉ ሰዎች ከያሉበት ታስሰው በሚኒስትርነት መሾማቸውን በአዲስ ዘመን አብሳሪነት ተቆጠረ። ንጹሃንን የፈጁ፣ ህዝብን የበደሉ፣ በጥፊ የተማቱ ተራ ሰዎችንም ጭምር አድነው ለህግ በማቅረብ የፍትህ ጠበቃነታቸውን አስረገጡ። 10 ብር ጉቦ በላ ያሉትን ትራፊክ ፖሊስ በመግደል የሙስና ጥላቻቸውን አስመሰከሩ። ከውስጥም ከውጭም ድጋፍ ተቻላቸው። አያሌ የተሰደዱ ምሁራን ለውጡን እናግዛለን በሚል ወደ ሀገር ቤት ተመለሱ። ከእነዚህ አንዱ የሆነው ጉምቱ ፖለቲከኛ አንዳርጋቸው ጽጌ ከሁለት ዓመት በኋላ የውሳኔውን ስውትነት መረዳቱን በገለጸበት ነጻነትን የማያውቅ ነጻ አውጪ መጽሐፉ የሚከተለውን አስፍሯል። በኢህአዴግ አመራር ውስጥ ከአዲስ አበባ ዩኒቨርሲቲ አንስቼ የማውቃቸው በእድሜያችንና በልምዳችን ተመሳሳይነት የአንድ ዘመን ልጆች ነን ብዬ የማስባቸው መለስ ዜናዊና ጓደኞቹን ያቀፈ ድርጅት በህልሙና በራዩ ከኔ ይለያል የሚል እምነትን የሚያስይዝ ምንም ምክንያት አልነበረኝም። መንግስቱ ኃይለ ማርያምና ግብረ አበሮቹ ከስልጣን ተወግደው ወንድሞቼን፣ ጓደኞቼን በእስራትና በግርፋት ካሰቃዩበት፣ የስንቱን ሀገር ወዳድ ደም ካፈሰሱበት ቤተ መንግስት ውስጥ ራሴን ሳገኘው የተሰማኝን የሚያሳክር ስሜት አስታውሳለሁ። ከመንግስቱ ኃይለ ማርያም መኖሪያ ቤት ውስጥ ስብሰባ ተቀምጠን መለስ ዜናዊ ነጠላ ጫማውን አድርጎ የወታደር ኮፍያ በአናቱ ላይ ጭኖ የመንጌን ባርኔጣ አገኘዋት ብሎ ከአንድ ክፍል እየቀለደ ሲወጣ ማየት ብቻ ከፍተኛ ደስታ ሰጥቶኝ ነበር። ከተሰብሳቢዎቹ መካከል የነበረው ኮሎኔል ኤፍሬምም ኮሎኔል መንግስቱ አልጋ ላይ ተኝቶ ሲያቃዣው እንዳደረ ሲናገር በስብሰባ ላይ ከነበረው ሰው ጋር ከልቤ ስቅ ያለው እንዴ! እዚያ እንደ ጉድ ሲፈሩ የነበሩ ሰዎች ተወግደው አለቃና ምንዝር የሌላቸው የሚመስሉ በቅርብ የማውቃቸው ሰዎች ተጭሶ ካለቀ የሲጋራ ቁራጭ የፈረፈሩትን ትንባሆ በደብተር ወረቀት እየጠቀለሉ እያጨሱ ሲቀልዱባቸው የሰማው ዕለት ብሞትም አይከፋኝ እንደነበር ለራሴ መናገሬን አስታውሳለሁ። አቶ መለስ ስልጣን በያዙበት በመጀመሪያዎቹ 2 እና 3 ዓመታት ማህበራዊ መሰረታችንን የሚሉትን የኢትዮጵያ አርሶ አደር ችግር ገጠር ድረስ በመግባት ድንጋይ ላይ ተቀምጠው በዋርካ ዙሪያ ሰብስበው ያዳምጣሉ፣ ያወያያሉ፣ ያጽናናሉ። ጥፋት የፈጸሙ ኃላፊዎች ላይም እርምጃ ይወስዱ እንደነበር ዘጋቢ ፊልሞች ያስታውሳሉ። ያኔ ለአቶ መለስ የአድዋም ሆነ የሐሙሲት አርሶ አደር እኩል ነበር። ይበልጥ እኩል የሆነ ገና አልተገለጸላቸውም። ብዙም ሳይቆይ የመሪነት ለዛቸውም ጎምዝዞ ራዩም ጨንግፎ የበላይ ሰብ ስርዓታቸው ክስቱት ሆኗል። ማደንዘዣው። ከላይ ተጠቀሱት 3 ማሪዎች ወደ ስልጣን የመጡት አንድና ሁለት አመት ወንበር ለማጠንካት የተበጀ ማደንዘጃ ተደርጎ ሊወሰድ ይችላል። ምስለ መልካ ገጽታቸው የበጎር ምጃቸው ቀቡልነቱ ያመሳሰላቸዋል። የተከማቸ ቅሬታና በደልን በመታጋያነት ተንተርስተው ከማሸነፋቸው አቋያ የትህትና አንገት መድፋታቸውም ተጠባቂ ነው። የእስር ቤት በር መክፈት፣ ቁስልን ማከም፣ የደረሰውንም ጥፋት በይፋ ማውገዝንም ሶስቱም አድርገውታል። በማህበረሰቡ ዘንድ አክብሮትና ተወዳጅነት ያተረፉ ግለሰቦችን መሾምም የማደንዘዣው አካል ነው። ደርግ ሐዲስ ዓለማየሁን ለጠቅላይ ሚኒስትርነት ጋብዞ እንደነበር ልብ ይሏል። አለፋው ተቃርኖም ግፊትም የሚመጣው ከዚህ በኋላ ነው። በተለይም ራዩን የማይጋሩ ሰልስት ደራሽ ምሁራንና ልሂቃን ለእንደራሴነት የሚያደርጉት እሽቅድድም አቅጣጫ ያስቀይራል። ድርጅት መዋቅር ላይ ተሰገሰጉ ተራፈትላንቶችም አዲሱን ወዳረገው የመግፋት ዝንባሌያቸው በብርቱ ይፈትናል። ኒኮል ማካቬሊ ጠርዝ የረገጠው ደመቀዝቃዛ አምባገነን ቢወገድም በዙሪያው የሰፈሩ ታማኝ ሹማምንት መኖራቸው ሀቅ ነው። እነሱን ምን ማድረግ ይቻላል ሲል የሚጠይቀውም ተሻጋሪ ዳነታቸው ለማመላከት ነው። አድርባዩ በጋናዊው ጆርጅ አይቴ ሲያሜ ቅምጥ ምሁራኑም አደባባዩን ወረው ትንፋሽ አሳጥራሉ፣ ተግዳሮቱንም ይለጥጡታል። እኩልነት ይዘነጋል። እዛ የወላጅ እዚህ የሙገስ አስተዳደር እንዲተከል ገፊ ምክንያት ይሆናሉ። የአዲስና ብሩህ ቀን ተስፋም ህፃናት ከማይደርሱበት እርቆ እንዲሰቀል ይወተውታሉ። በግልባጩ የግለሰቡን ከልት በመገንባት ይጠመዳሉ። ስላዛኝነታቸው ለውጥ ለማምጣት ስለማይደክመው መንፈሳቸው በየመድረኩ ይሰበካል። አምባገነን መፍጠር የተካነውም ህዝብ ፎቶ ገጭ ምስሎቹን ትራስጌው ሰቅሎ ከምናምንቴው እንዲጠብቀው ይለማመናል። አደባባዩንም ሩቅ አሳቢ፣ ህልመኛ፣ ቆራጥ፣ አንሰላሳይ አስመስለው ለመቅረጽ በሚፈልጉ ግዙፍ ፎቶዎች ያስውባሉ። እግዚአብሔር ኢትዮጵያን ለማዳን የላካቸው አድርገው የሚሞግቱም አይጠፉም። እርሳቸውም እጃቸውን አጥፍተው እየተመለከቱ አይደለም። ንጋት ላይ አስመራ፣ ከሰዓት ሐረርጌሳ፣ እራት መቄዶንያ፣ ጊዜ የለም ይጣደፋሉ። ትንሹም ትልቁም ጉብኝት በመገናኛ ብዙሃን ያለማቋረጥ ይተላለፋል። ጋዜጠኞችን ሰብስበው ዋች ዶግ፣ ላፕ ዶግ፣ ጋይድ ዶግ እያሉ ማስተማራቸውን እኔና የሙያ ባልደረቦች ስንሰማ እኩል ደንግጠናል። የንግግር ችሎታ ልቀት፣ ችግር ፈችነት፣ የእርሳቸው ብቻ መክሊት ለማስመሰል መሞከሩም ስለ መንገዱ በብርቱ እንድናስብ ያደርገናል። በየካቲቱ አብዮት ማግስት የተስተጋባው ያስታጥቁን አታስጨርሱን ጥሪ መንግስቱ ኃይለ ማርያም ላይ ዲያብሎስን ካነሳቱ አፍልቋል። የቅርብ ጊዜው ሮማንስ በዛ አክሽን አይነቱ የታሪክ አዙሪት ጥያቄም የከተማይቱን ወጣቶች በጅምላ ሳፍሶ ወታደር ካምፕ በማሰንበት ምላሽ ሰጥቷል። የምዕራባውያኑን ፍላጎት ለውጡን በኋላ ማርሽ መመለሱ አይቀርም። እንደ አሜሪካ ያለ ከጌሾ ወቀጣ የሚጀምረው ደግሞ በጨዋታ ወግ ይራቀቅና ምን ጥሎ ምን ማንሳት እንዳለበት ቀድሞ ስለማያውቅ ክረት ይፈጠራል። መቼም ከሰው በላ ስርዓት ጋር መሴስን ተክነውበታል። ከነርሱ ጋር ያለው የበዛ መሳሳብ የጨዋታውን ህግ እንዳያዛባው ያሰጋል። ከምህርና ከመስመር ያለፈ ወዳጅነት የነጻነት ራዕይን ይቀለብሳል። ሀዲዱ አንድ ነው፣ ተጓዡም እንዲሁ። ከአዙሪቱ አምልጦ የተለየ ታሪክ መጻፍ ግን ይቻላል ለቆረጠ። የዶክተር አብይ መንገድ። የጠቅላይ ሚኒስትር አብይ አህመድ አጀማመርም ከተጠቀሱት መሪዎች የተለየ አይደለም። አማላይ ንግግሮቻቸውም ሆነ ለውቅ ግለሰቦች ስልጣን መስጠቱን ኋለኞችም አድርገውታል። ተቆርቋሪነት፣ የህዝብ ወገንተኝነት፣ ልማታዊነት፣ ሀገር ወዳድነት፣ እስክሪፕቱም ገቢሩም አንድ ነው። ምናልባት የዶክተር አብይ የተለየ የሚያደርገው ወዴት እንደሚወስዱን መዳረሻቸው ተረጋግጦ አለመታወቁ ነው። ለመተቸትም ለመውቀስም ጊዜው ገና ነው። ለማመስገን የተጣደፉ ታንጎ ዳንሰሮች የኢዲያሚንም ሆነ የመለስ ዜናዊ ታሪክ ቢደገም ምን ይውጣቸው ይሆን? ካሳለፍነው የመከራ ታሪክ ካመከናቸው ድሎች አኳያ ማካቬሊ ክፉና ተጠራጣሪነትን የምታስቀድምበት እድል ይመጣል ያለበት ጊዜ ላይ ነን። ብልግነት አይሆንም። በስካውኑ ሁነት ከጥርጣሬያችን ያደገው እምነት ለመሻር የሚያበቃ ተጨባጭ ነገር ባለማያታችን አደባባዩን እንደረገጥን የአብይ መንገድ እንላለን። በዲዮጋን መብራት ከመታሰሱ ግለሰቦች ይልቅ ተቋማዊ ለውጥ ላይ ማተኮር ለከፍተው መንገድ መደላደል ይሆናል። የዶክተር አብይ አህመድ የባህሪ ቅንነት ለተጠባቂው ለውጥ ጠቀሜታ እንዳለው አልዘነጋም። የግለሰቦች ጠማማነት የሚከፋውን ያህል ቅንነትም ሀገር ሲቀይር ደጋግመን አይተናል። የበርባው መሪ ከአቻቸው ጋር ተደራድረው ያመጡት ለውጥ ጥሩ ማሳያ ነው። የዛሬው ኢትዮጵያ ወቅታዊ ቁመና ከበርማ የተለየ በመሆኑ የጠቅላይ ሚኒስትር አብይ የቅንነት ዋነኛ መገለጫ ለሚሾማቸው ኃላፊዎች የሚሰጡት የሥራ ነጻነት የሚበየን ይመስለኛል። ሁሉም ጉዳዮች የአንድ ሰው ክንድን ወደ መተማመኑ ማዘመሙ የአብይ መንገድ እንድንል ይገፋናል። የአዳዲስ ተሿሚዎች የመረጣ መስፈርት ወደ ግል ፍላጎት ያጋደለ መስሏል። ከደህንነት መስሪያ ቤት የወጡ ኮሎኔል ቭላድሚር ፑቲን ጠቅላይ ሚኒስትር ሜድቬቭን ጨምሮ በርካታ የካቢኔ አባሎቻቸውን በሰውነት ማጎልመሻ ማዕከል ውስጥ በተመሰረተ ጓደኝነት መመልመላቸው የራሳቸውን ኦሊጋርኪ አበጅቶላቸዋል። በሩሲያ ለውጥ አለመምጣቱን በይፋ ከሚተቹ ተቃዋሚዎች ዋነኛውና የፊዚክስ ሊቁ ዶክተር ቦሪስ ሽግግሩ ከኮሚኒዝም እጅግ ብልጥ ወደ ሆነው ፑቲኒዝም ነው ሲሉ አጣጥለውታል። የቀድሞ ደህንነት ኮሎኔል ዶክተር አብይ አህመድም በአምቢሳ አካባቢ ያዘወትሩት ከነበረው ጥላ ስፖርት ቤት የመለመሏቸው ባለስልጣኖች እንዳሉ ስንሰማ የአብይ መንገድ ማለታችንን አጠናክረነዋል። ተሿሚዎች ብቁ ናቸው ወይስ አይደሉም? ሙግት በሁለተኝነት የሚነሳ ነው። ቀዳሚው ለካዳሚነት ወይም ለጓደኝነት አለመታጨታቸውን ማረጋገጥ ነውና። የከረመ ዕዳ። ዶክተር አብይ ወደ ስልጣን ከመጡ በኋላ አፋዊው ዘጉኝነት በተለጣጭ ትርጓሜ መተንተኑ ግጭት የሚቀሰቀስባቸው አካባቢዎችን ቁጥር አንሯል። የማዕከላዊ መንግስቱንም አቅም በበዛ መልኩ አዳክሞታል። የፓርቲውም ውስጣዊ የኃይል መተጋገል ባልተለመደ ሁኔታ የየድርጅቶቹ ነቃፊዎችን በአበርነት ማሰለፉ የተቀዛቀዘ የመሰለውን የሀገር ፍርሰት ስጋት ቀስቅሶታል። ክልሎችም እርስ በርስ የገቡበት ፍጥጫ ፌዴራላዊ ስርዓቱ የተሻረ አስመስሎታል። እንደ ድርጅት ኢህአዴግም ተደናብሯል። ህወሓት ስግብግብነቱ ለግንባሩ ቁጥር አንድ ጠላት ወደ መሆን ገፍቶታል። ኦዴፓ ተጨምቷል። ደኢህዴን ተበጣጥሷል። ኦዴፓ አቶ መለስ ባንድ ወቅት ኦህዴድ እንደ ዋርካ ስር የያዘ ነው ያሉትን ትንቢት መሰል ንግግር በክልሉ እየተገበረ ነው። ፌዴራሉንም ቢሆን እንደ ፍጥርጥር ተብሎ የተተወለት ይመስላል። የዶክተር አብይ አህመድ መንግስት አዲሱ መንገድ በባህሪ ቅንነት፣ በተክለ ስብዕና ግንባታ፣ በአፈንጋጭ ክልሎች፣ በጠርዘኛ ብሔርተኞች፣ በውስጠ ፓርቲ ትግል፣ በውጭ ተጽዕኖ መወጠሩ መዳረሻውን በእርግጠኝነት ለመናገር አስቸጋሪ አድርጎታል። በሚቀጥለው ዓመት ስለሚካሄደው ምርጫ በድፍረት አስተያየት መስጠት አዳጋች ሆኗል። ጠቅላይ ሚኒስትሩ ደጋግሞ የሚጠቅሱት አምባገነን መሆን ቀላል ነውም ሩቅ አይመስልም። መርህ ይከበር። በርካታ የተቋማት ኃላፊዎች የጨረታ አሰራርን አላከበሩም በሚል የሚኮንን መሰል ህግን መከተሉ ግዴታው መሆኑን ማስታወስ ተራ ጉዳይ ማንሳት ይሆናል። የአዲስ አበባን እምብርት የአቡዳዊው ኤግል ሂልስ ድርጅት ሲወስድ ከማን ጋር ተጫርቶ ነው የሚለው ጥያቄ ከመርህ መከበር ጋር ይያያዛል። በተጨማሪም በጥልፊያና በምስጢር የተከናወነው ፕሮጀክት ከ10ኛው የከተማዋ መሪ ፕላን ጋር የተቃረነ ነው። በፕላኑ መሰረት ለአዲስ አበባ ማዕከላዊ ፓርክ ሲቲ ሴንተር ፓርክ በሚል ተለይቶ የነበረው የለጋሃር አካባቢ ለመንደር ግንባታ እንዲውል መፈቀዱ አቅጣጫ የሚያስት እንደሆነ ባለሙያዎች አስተያየታቸውን ይሰጣሉ። ዲዛይኑን በተመለከተም ኢትዮጵያውያን አርክቴክቶች አልመከሩበትም። የካምፓኒው ተአማኒነት ራሱ አጠያያቂ ነው። ከዚህ ቀደም በሰርቢያ ዋና ከተማ ባቡር ጣቢያ አጠገብ $4 ቢሊዮን ሊገነባው የተስማማበት የለጋሃሩ አይነት ፕሮጀክት ውሸትነትና ክሽፈትን በተመለከተ ከሁለት ዓመት በፊት ኤሉክ አታቡዳቢ ባድጆክ ዘ ቢልግሬድ ዋተርፍሮንት ፕሮጀክት በሚል ርዕስ ዋትሺፐርድ በተባለ ጻፊ የተሰራጨው ዘገባ ድርጅቱን አመኔታ ያሳጣዋል። የሰውየውን ሀተታ እንደወረደ መቀበል ቢቸግር እንኳን መንግስት በራሱ ተቋሙን መመርመር ይኖርበታል። ከዚህ ቀደም ምን ሰርቷል? ያለፈበት ታሪክ ምን ይመስላል? የሚለውን ማጣራት ግዴታ ነው። በአናቱም የሚከለሱ የሚሻሩ ህጎች፣ የሚዋቀሩ ተቋማትና ማሻሻያዎችም ሆነ የአተገባበር ቀመር፣ የአፈጻጸሙን ስርዓት፣ የአካሄድ መመሪያ፣ የስነ ምግባር ደንብ ሊበጅላቸው ይገባል። ሌሎች ባለድርሻዎችስ? ፖለቲከኞች፣ ልሂቃን፣ ምሁራን፣ የሙያ ማህበራት፣ የሃይማኖት ተቋማት፣ አክቲቪስት፣ የቤተ መንግስት አዳማቂነትን ቀንሶ የተብራራ አላማን መሬት ማውረድ ወቅቱ የሚጠይቅ መሆኑን ማስተዋወስ አስፈልጊ ነው። አሽጋጋሪ ማገዝ የሚቻለውም በተጨባጭ የሚፈልጉትን ለይተው በመውጣትና አቋም በመያዝ ነው ብያምናለሁ። የሲቪክስ ማህበራት ራይና ተልኳቸውን ግልጽ አድርገው ማውጣት አለባቸው። ካጀንዳ ተቀባይነት ወደ አስቀማጭነት ከፍ ማለቱ የጋራ ሀገር መገንባቱንም ያሰምረዋል። የዶክተር አብይ አህመድ መንገድ ከድንቀፍ የማዳን የሚቻለው በተብራራና በጠና አቋም ነው። ለትግበራ የተዘጋጁ ቅዶችንም ከስር ከስር የት እንደደረሱ እየተከታተሉ በጊዜ ማረሙ የለውጥ ባቡር አቅጣጫ እንዳይስት ይታደጋል። ያለፈውንም የሚያስመረጥ ስርዓት እንዳይመጣ ይከላከላል። ጎዳናው ወደ ረጋጩና ጨፍላቂው እንዳይመልሰን ይጠብቃል። ከዚህ በዘለለ ለዲሞክራሲ፣ ለፍትህ፣ ለእኩልነት፣ ለእኩል ኢኮኖሚያዊ ጠቀሜታ ዶክተር አብይ ስልጣን መያዛቸው በራሱ መልስ አይሆንም። ጥያቄ 3 የአብይ መንገድ
የፈለፈልኩ ማሳለ ማሳ የዘለልኩኝ ጓሳለ ጓሳ ሆቴፊረኛል ሆሂጂቢረሪ ሆባገራችን ወርድ ሆበባህሉሪ ሆሳፊዱን ሰፍተሽ ሆገርሳበትሪ ሆጎተራ ሞልተሽ ሆእህል ስፈሪ
ሊክና የኢትዮጵያ አንድነት ከሚለው የተክለ ጻድቅ መኩሪያ መጽሐፍ ስለ አጼ ሚኒሊክ የመጨረሻ ግዚያት ማለትም ህመማቸውና አሟሟታቸውን ዙሪያ የተጻፈውን ጽሑፍ ለዛሬ መታሰቢያቸው ይሆን ዘንድ እናቀርብላችኋለን። አብራችሁን ቆዩ። የንጉሠ ነገሥቱ መታመም። አጼ ሚኒሊክ ከ1857 እስከ 1881 ዓመተ ምህረት የሸዋ ንጉስ በመሆን ከ1882 እስከ 1906 ዓመተ ምህረት ንጉሰ ነገስትነት በገዙበት ዘመን በውስጥም በውጭም አንድም ጊዜ የመሸነፍ ውርደት ሳይገጥማቸው በህዝብና በወታደር ዘንድ እንደተወደዱ ኖረዋል። የአውሮፓውያን ስልጣኔ በየዘርፉ ለሀገራቸው ለማስጨበጥ ብዙ ድካምና ጥረት አድርገዋል። እኚህ ገናና ንጉሰ ነገስት በ1900 ዓመተ ምህረት መጨረሻ በሚያዚያ ወር ላይ ህመም አድሮባቸው በታመሙ ጊዜ ከሁሉ በፊት የመረመሯቸው ዶክተር ቪታሊን የሚባለው የሞሪሼስ ተወላጅ ከኩላሊት መበላሸት የተነሳ የደም አመጣጣቸው ልክ አለመሆኑን ተገነዘበ። ህመማቸው ስለጠና በዚህ አመት በሰኔ ወር ላይ የሰውነታቸው አጋማሽ በድን ሆነ። ከዶክተር ቪታሊን ቀጥሎ ያከማቸው ዶክተር ታርሚኒያ የሚባለው የፈረንሳይ ሐኪምም ምንም የማዳን ውጤት ሳያሳይ ስለቀረ ይሻላቸው ይሆን በማለት ከግቢ ወደ እንጦጦ አዛውረው ከዚያም ወደ ደብረ ሊባኖስ ለጠበል ወስደው ቢያጠምቋቸው እንዲያውም ከቀድሞ መባሱን የተመለከተው ዶክተር ተርሚኔ ጠበሉን በግድ አስተውና ወደ አዲስ አበባ ተመልሰው በቤተ መንግስታቸው ባለቤታቸው እቴጌ ጣይቱና ልጃቸው ወይዘሮ ዘውዲቱ ያስተማማቸው ተቀመጡ። በዚህ መልኩ የጀመራቸው ህመም ታህሳስ 3 ቀን ህይወታቸው ሊያልፍ ምክንያት ሆኗል። የሙት አመታቸው ለትም እንደዚህ ተሰባል። የንጉሠ ነገሥት አጼ ሚኒሊክ ረፍት። ገናናው ንጉሠ ነገሥት በ1990 ዓመተ ምህረት የጀመራቸው በሽታ እየጸና ሄዶ በመጨረሻ ሰውነታቸው ዝሎ አንደበታቸው ተዘግቶ እንደቆየ በታህሳስ 3 ቀን 1906 ዓመተ ምህረት ከዚህ ዓለም በሞት ተለዩ። የሸዋ ንጉስ በኋላም የኢትዮጵያ ንጉሠ ነገሥት በነበሩበት ዘመን ሁሉ ክፉን በክፉ ሳይሆን ክፉን በደግነት እየመለሱ ጥፋትን ሁሉ በትዕግስት እያሸነፉ አገር የሚሰፋበትን ልማት የሚዳብርበትን ህዝብ ረፍትና ሰላም የሚያገኝበትን በማሰብና ከመፈጸም አልተቆጠቡም። የአውሮፓን ሀያል መንግስት በጦር ሜዳ በማሸነፍ ኢትዮጵያን በዓለም እንድትደነቅ አድርገዋል። ስለዚህ ስርዓተ ቀብራቸው በታላቅ ስነ በዓል መሳፍንትና መኳንንት የውጭ መላእክተኞች በተሰበሰቡበት በወግ በማዕረግ ሊፈጸም በተገባ ነበር። ዳሩ ግን ባልሰለጠኑና በህገ መንግስት መተዳደርን ባለመዱ አገሮችና በኢትዮጵያ በወግ በማዕረግ የሚቀበር ንጉስ በዙፋን በሰላም የሚተካ አልጋ ወራሽ ማግኘት ብርቅ ነው። በዚህ ምክንያት የሞተን ንጉስ ግርግር እንዳይነሳ አቻኩሎ በድብቅ መቅበርና ከዚያ ምቹ ወቅት ጠብቆ የሞትንም እኛ ያለንም እኛ ብሎ አውጆ ተወላጁን ማንገስ የኢትዮጵያ አይነተኛ መልክ ነው። አልፎ አልፎ ንጉስ ታመመ ሲባል ሹክሹክታውና መታመሱ፣ ሲሞት ደግሞ ግርግርታ ወደ ረብሻ፣ ረብሻ ወደ ጦርነት ይለወጣል። ባለፈው በኢትዮጵያ ታሪክ ንጉስ በታመመና ከህመም ወደ ሞት በተሻገረ ቁጥር ወራሹ በዙፋኑ እስኪረጋጋ ድረስ
ያለው የቤተ መንግስታችን ደበኛ ሁኔታው ይሄ ነው። በዚህም ሰበብ የሚሞተው የሚሰደደውና ንብረቱ የሚዋከነው ብዙ ነው። አጤ ምኒልክ ሲሞቱ ተፋጥጦ የቆመው የኢያሱ ወገን በአንድ በኩል ለንጉሰ ነገስቱ እስከመጨረሻ የታመነው የእቴጌ ተከታይና የራስ አዋታ አስራት በሌላ በኩል እያሉ ሁሉም በአንድነት ተሰብስቦ የሚወዳቸው ንጉሰ ነገስት በወግና ስርዓት በሰላምና በጸጥታ ለመቅበር አዳጋሽ መሆኑን ታላላቆቹ እነፊት አውራሪ ሀብተ ጊዮርጊስ ተገንዝበዋል። ሞታቸው ራሱ የተሰማ እንደሆነ ቀደም ብሎ የተቀያየመው በዚህ ጊዜ ገንፍሎ እርስ በርስ ተዋግቶ አገር ይሸበራል በማለት ታላቁንና ስመጥሩን ንጉሰ ነገስት በዝምታና በሹልከታ እዚያው ቤተ መንግስት ግቢ ውስጥ ባለ ስዕል ቤት ኪዳነ ምሕረት ቤተክርስቲያን ቀበሯቸው። ወጣቱ ኢያሱም በዚህ ቀን ጃን ሜዳ የፈረስ ጉግ ሲጫወት ነበር ይባላል። ይህንንም የሚወዳቸው ህዝብ በንጉሰ ነገስቱ ሞት እንዳይገነግን ሆነ ብሎ ነው ብሎ ግማሹ ሲያስተባብልላቸው፣ የቀረው ደግሞ አሳድጎ ለዚህ መንግስት ያበቃ አባትና አያት ሲሞት ጉግስ መጫወት ውለታ ቢስነት ነው ብሏል። ይሁን እንጂ ምንም ለመደበቅ ቢሞከር ወሬው ካንዱ ወደ ሌላው እየተላለፈ ነገሩን የተረዳው ሁሉ እምዬ ጌታዬ እምዬ አባቴ እያለ በቤቱ ያለቀስ ነበር። ካልቃሾቹ አንዱ ፈረስ በቅሎ ስጠኝ ብያለ ምንም አምና ነበር እንጂ ዘንድሮስ የለህም አለ ይባላል። በንጉሰ ነገስቱ ሞት ዋናዎቹ ሀዘንተኞች ባለቤታቸው እቴጌ ጣይቱ፣ ልጃቸው ወይዘሮ ዘውዲቱና ብዙ መኳንንቶች አሉ። በልቅሶም ጊዜ እቴጌ ጣይቱ እንደዚህ ብለው ገጠሙ ይባላል። ነጋሪት ማስመታት እምቢልታ ማስነፋት ነበረ ስራችን፣ ሰው መሆን አይቀርም ደረሰ ተራችን። ወይዘሮ ዘውዲቱ በበኩላቸው ደግሞ እንዲህ አሉ፣ እልፍ ነፍጥ በኋላው እልፍ ነፍጥ በፊቱ፣ ባለ ወርቅ መጣብር አያሌው ፈረስ ይመስለኝ ነበር ይሄ የማይፈርስ 33 ዘመን የበላንበቱ የጠጣንበቱ የተሳስባት አለት ተፈታ ወይ ቤቱ። ብትታመም ልጅህ እጅግ ጨነቀኝ፣ ብትሞት ሳልሞት እኔ ብልጥ ነኝ። ወልደውኛል እንጂ እኔ ያልወለድኩ አንጀቴን ተብትበው ምን ነው መሄደው። አሳዳጊ ያላንተ አላውቅም እናት፣ ምነዋ ሙግዚቴ እንዲህ አልክዳት። ቀድሞ የምናየው የለመር ነው ቀርቶ እንግዳ ሞታየው ከአባቴ ቤት ገብቶ። እጅግ አዝኛለሁ አላቅሽኝ ሀገሬ፣ የሁሉ አባት ሞቶ ተጎዳችሁ ዛሬ። ትንሽ ትልቅ አይል ለሁሉ መስጠት ከጧት እስከ ማታ ያለ መሰልቸት። ድርቅ ሆኗል አሉ ዘንድሮ ሀገራችሁ ዝናቡ ሲጠፋ ምነው ዝም አላችሁ። አሻግሬ ሲያየው እንዲያው በሰው ላይ መከራም እንደሰው ይለመዳል ወይ። የገናናው ንጉሰ ነገስት አስክሬን በሰረገላ ሆኖ ጉንጉን አበባ ተረብርቦ በመሳፍንትና በመኳንንቶቹ ታጅቦ በነጋሪትና በእምቢልታ እየተሸኘ እምዬ ጌታዬ እየተባለ ፍታት እየተፈታ በይፋ በማልቀስ ወግና ስርዓት ያለው አቀባበር አይደረግ እንጂ ብዙ መሳፍንትና መኳንንት በየቤታቸው አልቅሰዋል። ከነዚህም አንዱ የአጼ ሚኒሊክ ታማኝ አሽከር ቀኝ አዝማች ገብረ ጊዮርጊስ የሚባሉት ሳህለ ማርያም የሚባል ወንድሜ ሞቶ መርዶ መጣልኝ ብለው ምክንያት በመስጠት በሐዘን እያለቀሱ እቤታቸው ሰንብተው በኋላም ላርበው አዲስ ዓለም ደብረ ጽዮን ድግስ ደግሰው የአጼ ሚኒሊክን ተስካራቸውን አወጡ። ሳህለ ማርያም የአጼ ሚኒሊክ የክርስትና ስማቸው ስለሆነ በወንድማቸው አማካኝተው ለአጼ ምኒልክ ነው ሐዘኑም ተስካሩም የተፈጸመው።
ይህ የአማራ ድምፅ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል የአድማጮቻችን ድጋፍ ወሳኝ ነው። የማያቋርጥ ድጋፋችሁ እንዳይለየን እናሳስባለን።